Bambino B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። ታክሲዋ ሞልታለች። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። የዛሬው የጋቢና ጉዞ ወደ ኦሮሚያ ይሆናል። ላለፉት ሁለት ወራት በኦሮሚያ ወጣቶች በተለይ ተማሪዎች ላይ የአዲስ አበባና የፊንፊኔ ዙሪያ የልማት እቅድን በመቃወም አደባባይ ወጥተዋል።
በትናንትናው ዕለት የኢትዮጵያ መንግስት እቅዱን እንደሚያቆም አስታውቋል። በዛሬው ዝግጅታችን በኦሮሚያ ዙሪያ ወጣቶች ያሏቸውን ምላሾች ይዘናል።
በቃ ደስታ ነው ትንሽም ቢሆን የተሰማኝ፣ ግን በሙሉ ደስ አላለኝም። ማለቴ የሰው ልጅ ደም ፈሷል፣ ህይወት አልፏል፣ ሰው በጅምላ ታስሯል። ደስ አላለኝም።
በዛሬው ዝግጅት ከዕለት ተዕለት ጉዳዮች አልፈን ወጣቶች በኦሮሚያም ሆነ በሌሎች የኢትዮጵያ አካባቢዎች የፖለቲካና አስተዳደራዊ ጥያቄዎችን በምን አይነት መልኩ እንደሚያነሱና እንደሚሳተፉ እንወያያለን።
ከላይ የሰማነው የ19 ዓመት የመሰናዶ ተማሪ የሰጠውን አስተያየት ነው። አሁንም ያልተመለሱ ጥያቄዎች አሉን ይላል። ሁለት የስቱዲዮ እንግዶችንም እናክላለን። ባልደረባችን ትዕግስት ገሜ፣ ጃዋር ሲራጅ ሁለቱም ወጣቶች ናቸው። በኦሮሚያ ተማሪዎች እንቅስቃሴ በየግላቸው ያሏቸውን አስተያየቶች እናቀርባለን።
ጋቢና ቪኦኤ የአዲሱ ትውልድ
ድምፅ። ዜና እናስቀድም።
እንደምናመሻችሁ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በላይቤሪያ የተከሰተው የኢቦላ ወረርሽኝ ሙሉ በሙሉ ጠፍቷል። ይህም ወረርሽኙ በአውሮፓውያኑ አቆጣጠር በ2014 ከጀመረ በኋላ ምዕራብ አፍሪካ ውስጥ በቫይረሱ የተጠቁ ሰዎችን ቁጥር ለመጀመሪያ ጊዜ ወደ ዜሮ ደረጃ አውርዶታል ሲል የዓለም የጤና ድርጅት አስታወቀ። የዓለም የጤና ድርጅት ደብሊው ኤች ኦ ባወጣው ሪፖርት መሰረት ኢቦላ እንደሚተላለፍባቸው የታወቁ ሰንሰለቶች በሙሉ በወረርሽኙ ክፉኛ የተጎዱት የሶስቱ ሀገሮች ማለትም ጊኒ፣ ሴራሊዮንና ላይቤሪያ ውስጥ ተቆርጠዋል። ሳውዲ አረቢያ ኢራቅ ውስጥ የሚገኘውንና ከ25 ዓመት በፊት የተዘጋውን ኤምባሲዋን እንደገና ከፈተች። የኢራቅ ውጭ ጉዳይ ሚኒስትር ኢብራሂም አል ጃፋሪ የአዲሱን ተሿሚ የአምባሳደር ታመር አል ሻባን የሹመት ደብዳቤ ተቀብለዋል። የኢራቅ ባለስልጣናት ዛሬ ሐሙስ በሰጡት መግለጫ በሁለቱ ሀገሮች መካከል ያለውን ግንኙነት ለማጠናከር እንደሚጥሩ አመልክተዋል። በመጨረሻም በትናንትናው ዕለት በካሜሮን ሰሜናዊ ግዛቷ ውስጥ በአንድ መስጊድ ላይ ጥቃት ደርሶ 12 ሰዎች ከተገደሉ በኋላ ዜጎች ነቅተው እንዲጠብቁ የአካባቢው የፖለቲካ መሪዎች እያሳሰቡ ነው። የትላንቱ ያጥፍቶ ጠፊ ቦምብ ጥቃት ከዚህ ቀደም በተከታታይ መስጊዶችን ኢላማ ያደረጉት የቦኮ ሀራም አጥፍቶ ጠፊዎች ከሚከሰሱበት አንዱ መሆኑ ተገምቷል። አድማጮች፣ ለምሽቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
ጽዮን ግርማን ለዜናው እናመሰግናለን። የጋቢና ጉዞአችን ይቀጥላል። የምናስተናግዳችሁ ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የዛሬው የጋቢና ጉዞ አስቀድመን እንደገለጽነው ወደ ኦሮሚያ ይሆናል። ላለፉት ሁለት ወራት በተለያዩ የኦሮሚያ ከተሞች ከአንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤቶች ጀምሮ እስከ ኮሌጅና ዩኒቨርሲቲ ድረስ ተቃውሞ ተከታትሎ ነው የሰነበተው።
የኢትዮጵያ መንግስት በትላንትናው ዕለት ከተማሪዎቹና አጠቃላይ ህዝባዊ ተቃውሞ ከቀረቡት አንዱን አስመልክቶ ማለት የአዲስ አበባና ፊንፊኔ ዙሪያ የተቀናጀ የልማት እቅድን ማለት ነው እንዲቆም ማድረጉን ይፋ አድርጓል። ዝርዝሩን ከመለስካቸው አማሃና አድምጥና በዝግጅታችን ወጣቶች እንዴት ወደ ደባባይ ይወጣሉ? ድምጻቸውን ለማሰማት የሚጠቀሙባቸው መድረኮችስ ያስፈራል? በመንግስቱ ምላሽስ ምን አይነት ስሜት አደረባቸው? እንጠይቃለን። መለስካቸውን እናስቀድም።
በኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደተዘገበው ለጋራ ልማት የታሰበው የአዲስ አበባና ፊንፊኔ ዙሪያ ኦሮሚያ ልዩ ዞን የተቀናጀ የጋራ ልማት ሙሉ ለሙሉ እንዲቆም የኦህዴድ ማዕከላዊ ኮሚቴ ውሳኔ ማስተላለፉን ይፋ አድርጓል። ዘገባው አክሎ እንደገለጸው ማዕከላዊ ኮሚቴው ለሶስት ቀናት በአዳማ ከተማ ሲያካሄድ በቆየው አስቸኳይ ስብሰባ ነው ይህንን ውሳኔ ያስተላለፈው። በዜና ዘገባው ላይ እንደተመለከተው የኦህዴድ ማዕከላዊ ኮሚቴ በዚህ አስቸኳይ ስብሰባ ላይ የወሰናቸው ሌሎች ሁለት ዋና ዋና ጉዳዮችም ይገኛሉ። እነዚህም የኦሮሚያ ክልል ከአዲስ አበባ ማግኘት ባለበት ጥቅም ዙሪያ በሕገ መንግሥቱ በተቀመጠው አቅጣጫ በአጭር ጊዜ ምላሽ እንደሚሰጠው ማስታወቁና የክልሉ ከተሞችን ልማት ለማፋጠን በጨፌ ኦሮሚያ በጸደቀው የከተሞች ልማት አዋጅ አንዳንድ አንቀጾች ዙሪያም ሕዝቡ ያነሳቸውን የግልጽነት ጥያቄዎች ለመመለስ የክልሉ መንግሥት አዋጁ እንደገና በጨፌ እንዲታይ እንዲደረግ መወሰኑ ተመልክቷል። የኦሮሞ ሕዝብ ዴሞክራሲያዊ ድርጅት ኦህዴድ ያስተላለፋቸውን ውሳኔዎችን በተመለከተ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናን አስተያየታቸውን ጠይቀን ነበረ። በእርሳቸው አመለካከትና አባባል ውሳኔው አስቂኝ ነው፣ የተቀናጀው የልማት እቅድም ተሰርዟል አይልም ነው የሚሉት።
እንዲቆም ነው እንጂ ከዛሬ ጀምሮ ተሰርዟል የሚል ነገር የለውም። አንድ እሱ ነው። የኦሮሚያ ጥቅም ደግሞ የሚባለው 22 ዓመታት እኮ ነው የቆየው። 22 ዓመታት ከቆየ በኋላ ዛሬ ሲታነቁ ቅንጅት 97 ሲያንቃቸው ወደ አዳማ ያባረሩትን ዋና የኦሮሚያ ዋና ከተማ የሚባለው ወደ አዲስ አበባ ወደ ፊንፊኔ ተመለሱ እንዳሉ አሁንም ሲጨነቁ ከ22 ዓመት በኋላ ይህንን አነሳን ነው። የዚያን ጊዜም ትዝ ይለኛል በዚህ አዲስ አበባ ከተማ ዋና ከተማ የኦሮሚያ ቢሮ ይውጣ በተባለበት ጊዜ የመጫና ቱለማ ኦሮሞዎች ታስሮ ተደብድቦ ብዙ ነገር ችግር ደርሶባቸው ነበር። ለነሱ ካሳ ምንም አይነት ነገር ሳይከፈል መልሰንላቸዋል የኦሮሞ ሕዝብ ደስ ይበል ብሎ። በዛ ምክንያት የተደበደቡ ሰዎች፣ የታሰሩ ሰዎች፣ የተፈለጡ ሰዎች አውቃለሁ በስም ማለት ነው። ምንም ነገር ሳይደረጉ እንደዛ እንዳሉ ሁሉ ዛሬ 140 ሰው ተገሎ ብዙ ሺዎች ቆስሎ በብዙ ሺዎች የሚቆጠሩ ከታሰሩ በኋላ የኦሮሞ ህዝብን ይህን ልናደርግልን ስለሆነ ከኔ ጋር ተባብራችሁ ተቃዋሚዎችን አሳዱልን የሚል አይነት ጥሪ ነው። እንዲሁም ቤንዚን መጨመር ነው የሚሆነው ማለት ነው። በህዝቡ ትግል ላይ
በኦሮሚያ ክልል የሚገኙ ከተሞችን በአፋጣኝ ለማልማት የታወጀውን አዋጅ በተመለከተም ዶክተር መረራ ከህዝቡ ጥያቄ ጋር አይሄድም ባይ ናቸው።
ድሮም ህዝቡ ሳያማክሩ ነው ያደረጉት። ገና ነው ተጠንቶ የሚሻሻለው። ሁለት ወር ህዝብ እንደዚህ እየታመሰ ከመንግስት ጋርም እንደዚህ ችግር ውስጥ እየገባ ያንን ተሰብስቦ ምንም ለማድረግ ያልቻለ ትዝ ይለኛል የፓርላማ አፈ ጉባኤ ወርቅ እንኳን ቢያዘንብ ስራ ላይ አይውልም ሲል የቆየ ሰው የዚያን ጊዜ ፓርላማውን ሰብስቦ የኦሮሞ ህዝብ እየተቃወመ ነው ምን ይሆናል ብሎ ሳይነጋገርበት ለምሳሌ ገና ፓርላማው ተሰብስቦ የማሻሻያ እንትኑ ያያል ነው። እሱም ገና ነው። ዛሬ ግን ህዝብ እየታሰረ ነው፣ እየሞተ ነው፣ እየተሰደደ ነው፣ ምን እያደረገ ነው። እንደገና ደግሞ እንዲቆም እናደርጋለን እናሻሽላለን ሲሉ ስለማፈናቀል እኮ አላወሩ። ይሄ አዲስ አበባ ማስተር ፕላን እኮ የኦሮሞ ህዝብ እየጠላው አርሶ አደሩ ስለሚያፈናቅል እንጂ ማስተር ፕላኑን ብቻ አይደለም።
መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዚአብሔር እና በመስተዋት አድረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ
ራዲዮ ሰከላ አሜሪካ ራ ጋቢና
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ከምሽቱ 1 ሰዓት ከ39 ደቂቃ ሆኗል። ጋቢና ቪኦኤን ለማዳመጥ በአጭር ሞገድ በ6080 እንደዚሁም በ15580 ከምሽቱ 1 ሰዓት ተኩል ጀምሮ እንዲሁም በመካከለኛ ሞገድ በ1431 ከምሽቱ 1 ሰዓት ጀምሮ ታገኙናላችሁ።
አሁን ወደ ሻሸመኔ ነው የምናመራው። አንድ የ19 ዓመት ወጣት በኢትዮጵያ መንግስት በትላንትናው ስለሰጠው መግለጫ ያለው ምላሽ
አስቀድሞ የገለጸው ነው። ደግሞ ለተቃውሞ እንዲሰለፍ ያደረጉትን ምክንያቶች የሚያስረዳ ይሆናል። ማምሻውን አነጋግሬዋለሁ።
ያለሁበት ሻሸመኔ ከተማ ነው።
እድሜህ ምን ያህል ነው?
እኔ 19።
ተማሪ ነህ?
አዎ ተማሪ ነኝ።
ምንድን ነው የምትማረው?
ፕሪፓራቶሪ ትምህርት ቤት
መሰናዶ። ስለዚህ የሁለተኛ ደረጃ ተማሪ ነው ማለት ነው?
አዎ።
እንግዲህ በተለያዩ የኦሮሚያ ከተማዎች በተለይ ወጣቶች እንዳንተ የሁለተኛ ደረጃ ተማሪዎች፣ አንዳንድ ጊዜም የመካከለኛ ከ7ኛና 8ኛ ክፍል ተማሪዎች እስከ ኮሌጅ ድረስ ወጣቶች ሲንቀሳቀሱ ነበረ። በዚህ እንቅስቃሴ ውስጥ የነበረ ተሳትፎ ምንድን ነው? አንተ
ተሳታፊ ነኝ ማለት ነው።
ምንድን ነው እንግዲህ በዚህ እንቅስቃሴ ውስጥ እንድትሳተፍ ያደረጉ ምክንያቶች ምንድን ናቸው?
የሰው ልጅ እና የዲሞክራሲያዊ መብት ሲነኩ ማለት ነው።
በቅድሚያ ግን እንዴት ሰማ? እንዴት አወቅ?
በቲቪ በሬዲዮ ወይ በሶሻል ሚዲያ እንደሚታየው አካባቢ ላይ እንደሚታየው የሰው መብት ሲነካ የሰው ልጅ የሚሆነው የዲሞክራሲያዊ መብት አሁን አርሶ አደሮች ከመሬት በነጻ ወይ ያላ ምንም ካሳ ሲነሱ እያየው ነበር። ይሄ እየደረሰብኝ ነው። ወገኔ ላይ ደርሰዋል፣ እኔም ላይ ሊደርስ ይችላል።
ስለዚህ ወደ አደባባይ ለመውጣት ወሰንክ። በእነኚህ ተቃውሞዎች ይስተጋቡ የነበሩ እናንተ ስትገልጿቸው የነበሯቸው መፈክሮች፣ ሀሳቦች በዜማም ትገልጿቸው ከነበሩ ምንድን ናቸው እነሱ?
የታሰሩት እንዲፈቱ፣ ለተገደሉት መንግስት ካሳ እንዲከፍል። እንደሰማችሁ ማስተር ፕላን የተባለ ነገር ተነስተዋል አሉ፣ ግን እሱም እርግጥ መሆኑን እንዲያሳዩን ነው።
የኢትዮጵያ መንግስት በትናንትናው ዕለት ሁኔታውን አስመልክቶ በሰጠው መግለጫ አንተም ተናግረኋል አስቀድመህ የአዲስ አበባና የፊንፊኔ ዙሪያ የማስተር ፕላን ማስፋፊያ እንዲቆም መደረጉን። ይህንን ስትሰማ በቅድሚያ ምላሽ ምንድን ነው? ምን ተሰማ?
እንደ እኔ ጥሩ ነው። ሰው ልጅ በሆነ ነገር በትግል የሆነ ነገር የፈለገን ነገር ሲያገኝ በትግሉ ደስ ይለኛል። እንደ አንድ ሰው እውነት የሚሆን ወይ ውሸት፣ ይሄ ጥሩ ነው። በቃ የትግሉ አንድ ምላሽ፣ ይሄ ትግል አንድ ምላሽ አግኝተዋል። ግን ትግሉ የሰው ልጅ ደም ካልፈሰሰ በፊት መልሱ ቢሰጣ ጥሩ ነበር። ይንን
ይህንን ስትሰማ እንደው መጀመሪያ በአይምሮህ የመጣው ነገር ምንድን ነው? ኃይል ተሰማህ? ድምፅ አለኝ የሚል ሀሳብ መጣብህ? ወይስ ደግሞ ለተሻለ ወጣት ነህ፣ 19 ዓመትህ ነው፣ ለተጨማሪ ኃላፊነት የሚያነሳሳ ነው? ምንድን ነው እንደው በአይምሮህ ያለፈው ነገር?
በአይምሮህ የመጣ ከዚህ በፊት ማስተር ፕላን 2014 ላይም ተሳታፊ ነበርኩ። ያኔ ዩኒቨርሲቲ ተማሪዎች ተቃውሞ ሲያደርጉ ነበር። ያኔ ተሳታፊ ነበርኩ። እዚህ ሻሸመኔ ከተማ አልነበርኩም። ያኔ ወደ አሮማያ አካባቢ ነበርኩ። ያኔም ተሳታፊ ነበርኩ። ግን ያኔም ማስተር ፕላን ቆመዋል፣ ማስተር ፕላን ተሰርዘዋል ነው ያሉት። ድጋሜ ተመልሰው በአዋጅ ወጣ። ይህም እኔ ማመን አልቻልኩም። ግን የሆነ የተሰማኝ ነገር በቃ ደስታ ነው፣ ትንሽም ቢሆን የተሰማኝ። ግን በሙሉ ደስ አላለኝም። ማለቴ የሰው ልጅ ደም ፈሷል፣ ህይወት አልፏል፣ ሰው በጅምላ ታስሯል። ይህ ደስ አላለኝም። እንደ አንድ ወገን፣ እንደ አንድ ዜጋ ደስ አላለኝም።
ውይይታችንን ቆየት ብለን የምንቀጥለው ይሆናል። በተለይ ወጣቶችን ለፖለቲካ ወይም ለአስተዳደራዊ ለውጥ እንዲነሱ የሚያደርጓቸው ጉዳዮች ምን እንደሆኑ እንጠይቃለን፣ እንመረምራለን።
ሌላው ደግሞ ከቤት ሲወጡስ ወላጆቻቸው ምንድን ነው የሚሏቸው? እነዚህን ወጣቶች የወጣቶቹስ ምላሽ ምንድን ነበር?
ምን አሉ? እናትህ በጎማ ተመተህ ስትመጣ እንደምትወጣ ሲያውቁ ደግሞ ምን ይሉሃል? ምን ይመክሩሃል?
እናቴ ቀስ በል ልጄ ተረጋጋ፣ ትሞት አለ መሞትም አለ፣ ቀስ በል ተረጋጋ እያሉኝ ይመክሩኛል። እኔ ያ የሚሞትም ወገኔ ልጆቻችሁ ነው፣ እሱም ልክ እንደኔ ያስቡ ነው የሚላቸው።
አሁን የስቱዲዮ በስልክ እንግዳ አለን፣ ጃዋር ሲራጅ የኦሮሚያ ሚዲያ ኔትወርክ ስራ አስኪያጅ። እንደምን አመሸ ጃዋር?
ደህና ነህ ሄኖክ? እና ባልደረቦቼ እንዴት ናቸው?
በጣም ደህና። እንግዲህ እስቲ በቅድሚያ የኢትዮጵያ መንግስት ምላሽን አስመልክቶ የተለያዩ አስተያየቶችን ስናስደምጥ ቆይተናል። የወጣቶችንም የፖለቲካ መሪዎችንም እንዴት አየኸው? የተቀናጀው የማስተር ፕላን እንዲቆም የኢትዮጵያ መንግስት ያሳለፈውን ውሳኔ
በጣም የዘገየና እንዲሁም ሊታመንና ተቀባይነት ሊያገኝ የሚችል መልስ አይደለም። እንግዲህ ይሄ ጉዳይ ከተነሳ 2 ዓመት ነው። ባለፉት 2 ዓመታት በመጀመሪያው ንቅናቄ በተነሳ ጊዜ ከህዝብ ጋር እንመክራለን ብለው ከህዝብ ጋር መክረው የራሳቸው መሀንዲሶች ራሱ ይሄ ነገር ተቀባይነት የለውም ብለዋቸው ነበረ። ያንን አልፈው አሁንም ይህን ሁሉ ሰው ከገደሉ በዚህ ጉዳይ ቢያንስ እስካሁን ወደ 270 የሚሆን ሰው ተገድሏል፣ የባለፈውንና የአሁኑን አንድ ላይ ስንጨምረው። እና የሰጡት መልስ በቂ አይደለም፣ ተቀባይነት የለውም፣ በጣም የዘገየ ነው። ከዛ አልፎ ደግሞ ይሄንን መግለጫ ያወጣው ኦህዴድ ነው። ኦህዴድ የማስተር ፕላኑን የማስቆም አቅምም የለውም። ማስተር ፕላኑን ኦህዴድ አላወጣው፣ ማስተር ፕላኑን ያወጣው ህወሓትና የፌዴራል መንግስት ነው። ማስተር ፕላኑን ማስቆም የሚችለው የፌዴራል መንግስትና ህወሓት ነው። ከዛ ብቻ አይደለም፣ ህዝብንም እያስገደለ ያለው በኮማንድ ፖስት የኦሮሚያን ስልጣን ሙሉ በሙሉ ገፎ በወታደራዊ ኃይል እየገዛ ያለው የህወሓት መንግስት ነው። ይህንን ማስቆም የሚችለው ተጠያቂ ሊሆን የሚችለው ስልጣኑም ያለው ህወሓት እንጂ ኦህዴድ አይደለም።
እዚህ ላይ ግን ጃዋር የፌዴራል
የኦህዴድ ሰዎች የተናገሩትን የህወሓት ሰዎች የተናገሩትን እነ ጌታቸው ረዳ የተናገሩትን አይተሃል። ኦህዴድ የተናገረውን እናከብራለን፣ ግን አሁንም የታሰሩ
እሱን ላነሳልህ ነበረ ለአድማጮች በግልጽ ለማስቀመጥ ያህል የኦሮሚያ ክልል መሪዎች ወስነዋል ለማቆም። ይህንን ደግሞ የፌዴራል መንግስቱ ያከብራል ይቀበላል ይላል። ይህንን ለአድማጮች ለማቅረብ ነው። ወደ ከዚህ ከፖለቲካ ውይይቱ አልፈን የወጣቱን ሚና እስኪ እንነጋገር። የኦሮሚያ ተማሪዎች እንቅስቃሴ በስፋት የአንደኛ ደረጃ የሁለተኛ ደረጃና የኮሌጅ ተማሪዎች ናቸው። ሚናቸው ምን ነበር? እንደው በአጠቃላይ የነበረው
እንግዲህ ይህን እንቅስቃሴ መጀመሪያው ሲጀምር ከኦሮሞ መሀንዲሶች ከከተማ አስተዳዳሪዎች ነው የመጣው። ከዛ በኋላ ያን ጥያቄ አንስቶ ያቀጣጥለው የተማሪዎች ናቸው። ከዛ ገበሬው፣ መንግስት ሰራተኛው በስፋት የተሳተፈበት ሁኔታ ነው የምታየው። የተማሪዎቹ የማቀጣጠል ህዝቡን የማነሳሳት ስራቸው በጣም ትልቅ ነበረ። ግን በአሁኑ ዙር በስፋት የተሳተፈው ገበሬውና ሌላው ማህበረሰብ ነው። በሶሻል ሚዲያ ላይ በጣም አክቲቭ እንደመሆናቸው፣ በየትምህርት ቤቱ በጣም አክቲቭ እንደመሆናቸው፣ ለቤተሰቦቻቸው ኢንፎርሜሽን በማድረስ ደረጃ የእነሱ ሚና ቀላል የሚባል አልነበረም፣ በጣም ትልቅ ነበረ። ግን የተማሪዎች እንቅስቃሴ አልነበረም። ይሄ የኦሮሞ ህዝብ ሙሉ በሙሉ የተሳተፈበት እንቅስቃሴ ነበር።
እንግዲህ እስቲ እንቅስቃሴውን ስንመለከት ወጥ የሆነ አደረጃጀት እና ወጥ የሆኑ ግቦች የታዩበት ነው። ይሄ እንዴት ሊሆን ቻለ? አዘጋጆች ይህንን የሚያስተባብሩ ሰዎች ነበሩ? እንዴትስ ነው ይሄ ሊመጣ የቻለው?
እንግዲህ የኦሮሞ ህዝብ ኦልሞስት ለ50 ዓመት ሲታገል በነበረበት ወቅት የቀሰማቸው ልምዶች አሉ። ይሄ ትውልድ ደግሞ በዚህ መንግስት ስር ያደገና ይህንን መንግስት ጸባዩን በደንብ ስለሚያውቀው፣ ይህ መንግስት ለማፈን የሚጠቀምባቸውን ስትራቴጂዎች በደንብ ስለሚያውቀው፣ አስቀድሞ የተዘጋጀበት መንግስት ሊበጣጥሰው የማይችል መሰረትና ስትራቴጂ የነደፈ ከመሆኑ የተነሳ የመንግስትን የማፈን አቅም ለማመናመን የቻለበት መንግስት ሊያውቅ በማይችለው መልኩ የተንቀሳቀሰበት ነው። ስትራቴጂው በጣም ወሳኝ ነበረ። ኔትወርኩ በጣም አስፈላጊ ነበረ። ከኦሮሞ ህዝብ ባህል ጋር ይሄዳል። የኦሮሞ ህዝብ እንግዲህ ሆሪዞንታል አደረጃጀት ነው ያለው፣ የገዳ አደረጃጀት ነው ያለው እና በአንድ መሪ ከላይ ቁጭ ብሎ ወይም ይሄ በፖለቲካ ድርጅት የሚመራ ሳይሆን ህዝቡ በየቦታው ራሱን እያደራጀ በየቀዬው የራሱን አመራርና የራሱን ስትራቴጂስቶች የሚያፈልቅ አይነት ነው እና ዲዛይን የተደረገው የእንቅስቃሴ ስትራቴጂም ከህዝቡ ማንነትና ከህዝቡ ባህል ጋር እንዲሁም ከጊዜያዊ ነባራዊ ሁኔታዎች ጋር እየተጣመረ ስለሆነ ስትራቴጂው በጣም ወጥና የተሳካ ነበር ማለት ይቻላል።
እንግዲህ በስተመጨረሻ ቆየት ብለንም የምናመጣህ ይሆናል። የመገናኛ ብዙሀን አንተ የኦሮሚያ ሚዲያ ኔትወርክ ስራ አስኪያጅ ነህ፣ ምን አይነት ሚና ተጫውተዋል? በተለይ የማህበረሰብ ድረገጾች
ሁለት አይነት ነገር ማየት ያስፈልጋል። አንደኛ ኢንፎርሜሽን የሚያቀብሉት በጣም ለየት የሚያደርገው ይህን እንቅስቃሴ ከዚህ በፊት ኢትዮጵያ ውስጥ ከታዩት ውስጥ በሰልፍ ላይ በተለያየ አክቲቪቲ ላይ የሚሳተፉት ወጣቶችና ማህበረሰቡ ቪዲዮን ፎቶን ይልካሉ። መረጃ ልትክደው ማትችል ተጨባጭ መረጃ ይልኩልሃል። ያ በድረገጾች በስፋት ይሄዳል። ከዛ ደግሞ እንደናንተ ላሉ እንደ ኦኤምኤን ላሉ የውጭ ሚዲያዎችም ተጨባጭ የሆነ መረጃ ስለምታገኙ ያን ተጨባጭ መረጃ ደግሞ ተረስታችሁ እናንተም ብሮድካስት የምታደርጉበት ሁኔታ አለ እና ኢንፎርሜሽኑ በጣም በጣም ሮው የሆነ ሊካድ የማይችል ቬሪፋያብል የሆነ ኢንፎርሜሽን ነው የሚለቁት። ሚዲያዎቹም ከዚህ ደግሞ ያንን በደንብ አቀናጅተው ያስተላለፉበት ሁኔታ ነው ያለው። ሶሻል ሚዲያ ነክተሃል። ኢትዮጵያ ውስጥ እንግዲህ ኢንተርኔት በጣም ጥቂት ቢሆንም ኢንተርኔት ያለው ሰው በሙሉ ማለት ትችላለህ፣ ስልክ ያለው ሰው በሙሉ ማለት ትችላለህ በፌስቡክ ላይ ነው ያለው እና ፌስቡክ ላይ ስላሉ ኢንፎርሜሽን በፍጥነት በመለዋወጥ በርካሽ እንዲሁም በፍጥነት በመለዋወጥ ይሄን ነገር የተሳካ ለማድረግ የሶሻል ሚዲያው ሚና በተለይ የፌስቡክ ሚና ቀላል አልነበረም። ሄኖክ
በጣም መልካም። ጀዋር ቆይ አብረህን እንጓዛለን። የተለያዩ መረጃዎችን ለአድማጮች በተለይ በኦሮሚያ የተቀሰቀሰውን ሰልፍ ተቃውሞን አስመልክቶ የተለያዩ መረጃዎችን ከወጣቶች እንሰማለን፣ እናወያያቸዋለን። ጋቢና ቪኦኤ
ስሜ ልንገራችሁ ስሜ ማነው? ጋቢና ቪኦኤ
በነገራችን ላይ አሁንም መረጋጋት እንደማይታይ የሚጠቁሙ ሁኔታዎች እንዳሉ ተረድተናል። ትላንት በአምቦ ከተማ ውስጥ የወጣት ተማሪ የቀብር ስነ ስርዓት ላይ የተገኘ ተማሪ ከቀብር መልስ ተገድለዋል ሲሉ የአይን ምስክሮች ለኦሮምኛ ዝግጅት ክፍላችን ገልጸዋል።
ሌንቸን በረታዳ በረታ ቁጣ ቁረተንኮል ያ ከሌንታሩ ቁጣኔ ቦይቻ ደርገጎ ለአብደታው ላንሳ
ላንኮ ተማሪ ነው። ትናንት የወጣት አብደታ አያንሳ የቀብር ስነ ስርዓት ላይ ተገኝቶ ወደ ቤት እየተመለሰ ሳለ በጥይት ተመቶ ሞተ። ሬሳውን ቤተሰብ ሳያይ ወታደሮች ወደ አዲስ አበባ ልከዋል። እዚህ ላይ ጃዋርን እናምጣ። ጃዋር አሁን ያለው በኦሮሚያ የተለያዩ ከተሞች በተለይ ደግሞ ከትናንትናው የኢትዮጵያ መንግስት አዋጅ ወይም መግለጫ በኋላ ምን ይመስላል? መረጋጋት እየታየ ነው? ጥያቄያቸውን ተመለሰ የሚል ሀሳብ አላቸው?
ምንም አይነት መረጋጋት የለም። እንዳውም በጣም በወኔ የተንቀሳቀሱበት ሁኔታ ነው የምታየው። ባለፈው ሳምንት በሐረርጌ የቀጠለው አሁንም እንዳለ ነው። ትንሽ ተረጋግቶ ታፍኖ የነበረው የምዕራብ ሸዋ አካባቢ በአምቦ እና በሌሎች አካባቢ በስፋት ቀጥሏል። ዛሬ በባሌ እና በሌሎች አካባቢ በምዕራብ ወለጋ እንቅስቃሴ አለ። የህዝቡ እንቅስቃሴ ብቻ አይደለም፣ የመንግስት አፈና ደግሞ ተጠናክሮ ቀጥሏል። የኦህዴድ መግለጫ በቴሌቪዥን በሚነበብበት ወቅት አምቦ ውስጥ ወታደሮች የአዋሮ ካምፓስ የአምቦ ዩኒቨርሲቲ ካምፓስ ተማሪዎችን ሲደበድቡ ነበረ። ቅድም እንደዘገባችሁት ለቀብር የወጣ ህዝብ ላይ ተኩሰው ህጻናትን አቁስለዋል። እየሸሸ ያለ ሌላ ተማሪ ገለዋል። የመንግስት አፈናም እንደዛው ቀጥሏል። ከድሬዳዋ ዩኒቨርሲቲ ብዙ ተማሪዎች ታፍሰው በሁርሶ ወታደራዊ ካምፕ እስር ቤት ነው ያሉት። የህዝቡ ቁጣም የህዝቡ ትግልም ቀጥሏል። የመንግስት አፈናም እንደቀጠለ ነው። ወደ ሶስተኛ ዙር ተሸጋግሮ ያለበት ሁኔታ ውስጥ ነው ያለሁት።
እነዚህን ሁኔታዎች ለማረጋገጥ የዝግጅት ክፍላችንም ጥረት እያደረገ ነው። እንደዚሁ ማምሻውን የኢትዮጵያ መንግስት ባለስልጣናትን ለማነጋገር እየጣርን ነው። እስካሁን አልተሳካልንም። እንቀጥላለን። ስልካቸውን የሚያነሱ ከሆነ በቀጥታ ወደዚህ ዝግጅት የምናመጣቸው ይሆናል። አስቀድመን ያነጋገርነው የ19 ዓመት ወጣት ከሻሸመኔ ከተቃውሞ ሰልፍ የጀመረው በ16 ዓመቱ እንደነበረ ሲገልጽ ነበር እና አንዲትን ወጣት ለተቃውሞ ለሰልፍ አደባባይ ወጥቶ ደግሞ ለውጥ እናመጣለን የሚል ሀሳብ እንዲያጨርባቸው ምንድን ነው የሚያደርገው? ወደ ተግባርስ የሚወስዷቸው ምክንያቶች ምንድን ናቸው? ከቤተሰብ ከወላጅ ከጓደኞች ጋር ያላቸውስ ግንኙነት በዚህ አይነት ሁኔታ እንዴት ይለወጣል በሚል አንስተን ነበረ። ከሻሸመኔ የሚከተለውም ብሏል።
የወጣቶች ሚና ይኸው እንደምታውቀው መጀመሪያ አንድ ሰው ወደ ተሻለ ሀገር ወደ ተሻለ ኑሮ ለመለወጥ መማር አለበት። ለመማር ደግሞ እዚህ ሀገር ውስጥ መብት የለም። ማለቴ እየተረገጥክ እንዴት ትማራለህ? እስኪ በራሱ አስተዳደር ሳይሆን በሌላ በጸጥታ ኃይል አስተዳደር እየተደረደረ ነው። ግን ያው ተምሬክ አንድ ነገር አለያይቴክ መብትና ግዴታዬን አውቄክ መፍትህን ለማግኘት እንግዲህ ትግል ማድረግ አለባት ነው የምለው። ለኢትዮጵያ ሕዝብ ምን ይህን ነው የሚያስተላልፈው?
ድምፅ አለኝ ብለህ ታስባለህ? ድምፄ ይሰማል ብለህ ታስባለህ?
ድምፄ እንዲሰማ የሚያደርገው እኔና ወገኖቼ እንደኔ አይነት ሰው በአንድነት ተነስቶ አንድ ነገር ሊያደርግ ይችላል ብዬ አስባለሁ።
መጀመሪያ ሰልፍ የወጣህ ቀን ታስታውሳለህ?
እኔ ሰልፍ የወጣሁበት ቀን 2014 ማለት 2005 እንደ ኢትዮጵያ ካለንደር።
አዎ 16 ዓመት ነበር።
ዘጠነኛ ክፍል ተማሪ ነኝ ያኔ።
ዘጠነኛ ክፍል እንዴት ነው ግን? ዘጠነኛ ክፍል ማለት በጣም ወጣት ነው። አልፈራህም? ጠበንጃ ያዙ ሰዎች አሉ፣ ግርግር አለ፣ ሁከት አለ። አይምሮ ውስጥ ምን ተከሰተ ያኔ?
እሱ አለ ያኔ እኔ አይምሮ ይቀየራል። አሁን ሰው የሆነ ትግል ላይ እያለ እያየው ወገኖቼ፣ ወንድሞቼ እንደምታውቀው ው ዘሮቼ ለትግል ለመፍታቸው ሲታገሉ እኔ ዝም ብዬ ማጥራት ደስ አይለኝም። ይህም የግድ ከነሱ ጋር መተሳተፍ ስላለብኝ ነው የተሳተፍኩት።
ቤተሰብ ምን አለ? እንግዲህ ወጣት ስትሆን በቤተሰብ ስር ነው ያለው።
ተመታው ነበር ያኔ በሌባ ጎማ በጣም ተመታው። እስካሁን የሆነ ምልክት እንትን ላይ ጀርባዬ ላይ ይታያል። ያው እሱ ቤተሰብም አንዳንዶቹ አንተ ምን ታደርገዋለህ፣ አንተ ህፃን ልጅ ነህ፣ ገና ነህ፣ ተረጋጋ ይሉኛል። እኔ እነሱም አነሳስቼ እንድሳተፉ እያረኩ ጥረት እያረኩ ነው።
ከእናት ከአባት ጋር ነው የምትኖረው?
አዎ።
ምን አሉ እናት በጎማ ተመተ ስትመጣ? እንደምትወጣ ሲያውቁ ደግሞ ምን ይሉሃል? ምን ይመክሩሃል?
እናቴ ቀስበል ልጄ ተረጋጋ፣ ትሞታለህ፣ መሞትም አለ፣ ቀስበል ተረጋጋ እያሉ ይመክሩኛል። እኔ ያ የሚሞትም ወገኔ ነው፣ ልጆቻችሁ ነው፣ እሱም ልክ እንደኔ አስቡ ነው የምላቸው።
ሌላው ሲጎዳ እኔ እጎዳለሁ ብለህ በማሰብ ነው የምትወጣው ማለት ነው?
አዎ። እንዴት እቀራለሁ ታዲያ? ግዴታ ነው። ሰው ሲሞት ሰው ልጅ እንኳን አሁን ሰው ልጅ ዱር አራዊት ራሱ አይገደልም ያላጅ።
በጣም ነው የምናመሰግነው። ለደህንነቱ በመስጋት ስሙን ያልገለጸ የ19 ዓመት ወጣት ከሻሸመኔ ያነጋገረ ነው። እናመሰግናለን ገለቶማ።
አመሰግናለሁ።
በሰላም በጤና ያገናኘን እያልን ልንሰናበታችሁ ነው። እንግዲህ ስናስተናግዳችሁ ያመሸነው እኔም መስታወት አድረጋውና
ሄኖክ ሰማእግዜር ነን። ጀዋር እንግዲህ እናመሰግናለን፣ በጋቢና ተሳፍረ ሀሳቦችህን ስላጋራሃን እናመሰግናለን።
እኔም ለሰጣችሁኝ እድል ከልብ አመሰግናለሁ። የእናንተ ሾውም እየተጠናከረ እንዲሄድ ያለኝን ተስፋ ገልጻለሁ።
እናመሰግናለን። ዜማ እንጋብዛችሁ።
This program has come to you from the Voice of America, Washington.